Hallelujah. Oh, 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 oh. But my home and guess that I'm mad. All the fame sing good, I get. Gotta know my car, yeah. Gotta know my life, yeah. I'll fall some to the man. Guess que so some time. I'll tell her what I'm here now. I love what I'm saying now. Yeah, can't if it's you, but I'll tell her what I'm sorry, me said I'll tell her let me know.
ዮሐንስ ወንጌል ምዕራፍ 9 ላይ እኔ የዓለም ብርሃን ነኝ የሚለውን የኢየሱስ ክርስቶስን እኔ ነኝ ለማጠቃለል ሞክረናል ባለፉት ክፍለ ጊዜያት። ዮሐንስ ወንጌል ምዕራፍ 9ን ከዚህ በፊት ለተከታተላችሁ ሰዎች ጌታችን ኢየሱስ ምዕራፍ 8 ላይ ያስተማረውን ወደ ዓለም የሚመጣው እውነተኛ ብርሃን እርሱ መሆኑን ያሳየበት ተግባራዊ የሆነ ተአምር ነው የዮሐንስ 9 ላይ የተመለከተነው። ይሄም የሆነው ከመወለዱ ጀምሮ አይቶ ማያቀውን ሰው ኢየሱስ ክርስቶስ አይኖቹን እንደከፈተ ከዚያ በኋላ ደግሞ በቀጣይነት የሥጋ አይኖቹ ብቻ ሳይሆን መንፈሳዊ አይኖቹ እንዴት እንደተከፈቱ ያን ጊዜ የነበሩ የሃይማኖት መሪዎች ደግሞ እንዴት ያዩ የመሰላቸው ግን በመንፈሳዊ አይነስውርነት እንዴት እንደቆዩ ለማየት ሞክረናል። ቤዚካሊ ዮሐንስ ወንጌል ምዕራፍ 9ን አጠናቀናል። ዛሬ በዚህ በዮሐንስ ወንጌል ምዕራፍ 9 ላይ በመመስረት አንዳንድ ማጠቃለያ ሐሳቦች ለመስጠትና በተለይ ደግሞ ጥቂት ምክር ለወንጌል ሰራተኞች ወንጌል ለምንሰብክ ክርስቲያኖች ትንሽ የምንማራቸውን አንዳንድ ትምህርቶች ሪፍሌክት ለማድረግ ነው። ምዕራፍ 9 ላይ ወደ ምዕራፍ 10 ከመሸጋገራችን በፊት ማለት ነው። ምዕራፍ 9ን ስናነብ ኢየሱስ ክርስቶስ እንዴት ለዚህ ሰው እንደበራ እንዴት መንፈሳዊ አይኖቹ እንደተከፈቱ በምንመለከትበት ጊዜ አንድ ትልቅ የዮሐንስ ወንጌልን ትምህርት ያስተምረናል። በተለይ ተግባራዊ የሆነ ነገር ትንሽ ለመናገር ሞክራለሁ። ወንጌልን ለሰዎች በመናስራጭበት ጊዜ ለወንጌል ሰራተኞች ለወንጌል መልእክተኞች የሚሆን በጣም ትልቅ ትምህርት አለው። በአጠቃላይ ዮሐንስ ወንጌል እስከዛሬ ድረስ አብራችሁን ለተከታተላችሁ እንደምታስታውሱት በክርስቶስ የተነኩ ሰዎች ሄደው ሌሎችን ይነካሉ በብዛት። ይሄ አንዱ የዮሐንስ ወንጌል ዋና ትምህርት የወንጌል መሰራጨት ነው። የወንጌል መሄድ በወንጌል ሰዎችን መንካት ነው። እሱም ራሱ ወንጌላዊ ነው ዮሐንስ። ዓላማውም በጣም ከወንጌል ስርጭት ጋር በጣም የተያያዘ ነው። በተደጋጋሚ እንደምናነሳው ዓላማው ኢየሱስ ክርስቶስ እርሱ መሲህ እንደሆነ አዳኝ እንደሆነ የእግዚአብሔር ልጅ እንደሆነ እንድናመንና በእርሱ በማመን ደግሞ የዘላለምን ህይወት እንድናገኝ ነው ራሱ ወንጌሉ ራሱ የተጻፈው። ግን አለፍ አለፍ እያለ በታሪኮቹ እንደሚያሳየን ክርስቶስን የተቀበሉ ሰዎች በክርስቶስ የተነኩ ሰዎች የዘላለም ህይወት ያገኙ ሰዎች ይሄዱና የሌሎችን ሰዎች ህይወት ሲነኩ እንመለከታለን። ይሄ ቲም በዮሐንስ ወንጌል በጣም ተደጋጋሚ የሆነ ትምህርት ነው፣ ተደጋጋሚ የሆነ ቲም ነው። ለምሳሌ ገና ወንጌሉ እንደጀመረ ምዕራፍ 2 ላይ እናያለን። መጥምቁ ዮሐንስ ደቀ መዛሙርት ነበሩት። ከደቀ መዛሙርቱ ጋር ቆሞ በነበረ ጊዜ መጀመሪያ ላይ እንዳየነው ጌታችን ኢየሱስ ሲያልፍ እነሆ የእግዚአብሔር በግ ብሎ አስተዋወቀው። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ብሎ ሲያስተዋውቅ ከዮሐንስ ደቀ መዛሙርት ሁለቱ በተለይ ልባቸው ተነክቶ እንደተከተሉት እንመለከታለን። ልባቸው ተነክቶ ተከተሉት አንዱ እንድርያስ ነበር። እንድርያስ ልቡ የተነካው እንድርያስ ክርስቶስን ያየ እንድርያስ ሄዶ ኢየሱስ የት እንደሚኖር ያየ እንድርያስ ቶሎ ብሎ መጥቶ የጴጥሮስን ህይወት ሲነካ እንመለከታለን። ለጴጥሮስ ሲመሰክርለት እንመለከታለን። በጣም ሲምፕል በሆነ መንገድ መሲህን አግኝተናል በሚል ማለት ነው። መሲህ አዳኝ ሆነውን ክርስቶስን አግኝተናል ብሎ መሰከረለት። ከዛ ጴጥሮስ ወደ ኢየሱስ እንደመጣ እንመለከታለን። እና እንድርያስ ተነካ ሄዶ ጴጥሮስን ነካ ማለት ነው። እና ክርስቶስን ያዩ ለሌሎች ሲያሳዩ ደግሞ እንመለከታለን። እና ወንጌል ስርጭት፣ ወንጌልን መናገር፣ ወንጌልን ማስተላለፍ፣ በተነካንበት ፍቅር ሌሎችን መንካት አንዱ የዮሐንስ ወንጌል ትምህርት እንደሆነ እንመለከታለን። የፊልጶስና የናትናኤል ታሪክም እንደዚያው ነው። ጌታችን ፊልጶስን ጠራው። ዴን ፊሊጶስ ሄዶ ካየ በኋላ ያደረገው ነገር ለናትናኤል ሄዶ መመስከር ነው። ልክ እንደዚሁ ሲምፕል የሚመስል ምስክርነት ማለት ነው። ሙሴ በሕግ ነቢያትም ስለ እርሱ የተናገሩለትን የናዝሬቱን ኢየሱስን አግኝተነዋል በሚል ናትናኤልን ይዞት ሲመጣ እንመለከታለን። የተነካ ሰው ሌሎችን ደግሞ ይነካል፣ የተደረሰ ሰው ሌሎችን ደግሞ ይደርሳል፣ ሕይወትን ያስተላልፋል ማለት ነው። እና ይሄ በተደጋጋሚ አለ። ዮሐንስ ወንጌል 4 ላይም የምንመለከታት የሳምራዊቷ ሴት ታሪክ ውስጥ ዮሐንስ በግልጽ ይነግረናል። ጌታችንን በኋላ እንመለስባታለን። ጌታችን መሲህ እንደሆነ አዳኝ እንደሆነ ከነገራት በኋላ ከተረዳች በኋላ ያደረገችው ተመልሳ ሄዳ ወደ ከተማዋ በከተማዋ ሊኖሩ የነበሩ ሁሉ ያደረግኩትን ሁሉ የነገረኝን ኑና ተመልከቱ ብላ የከተማውን ሕዝብ ደግሞ ይዛ ስትመጣ እንመለከታለንና ተነካች። ሄዳ ደግሞ በዚያ ፍቅር ሌሎችን ስትነካ እንመለከታለንና ወንጌል ስርጭት፣ ወንጌልን መናገር፣ የወንጌል ሰራተኝነት አንዱ የዮሐንስ ወንጌል ቲም እንደሆነ እንመለከታለን። ግን ዛሬ ያገናኘሁት ከዮሐንስ ወንጌል ምዕራፍ 9 ላይ አንድ ኦብዘርቬሽን የተመለከትኩትን ነገር ለማስተላለፍ ነው። ወንጌል በምንናገርበት ጊዜ፣ ወንጌል በምናሰራጭበት ጊዜ፣ በተለይ የወንጌል ሰራተኞች የሆናችሁ እንደምታውቁት አንዳንድ ጊዜ ሰዎች በአንድ ጊዜ ነገር ሁሉ ገብቷቸው ተነክተው ወደ ጌታ የሚመጡ ሰዎች አሉ። በሆነ መንገድ ክርስቶስ ሲገለጥላቸው እኛም ወንጌል ስንመሰክር ክርስቶስን አዳኝ መሆኑን እነርሱም ኃጢአተኛ መሆናቸውን ተረድተው ወደ ክርስቶስ በቶሎ የሚመጡና ቶሎ የሚገባቸው ቶሎ ሁሉን የሚይዙ ሰዎች አሉ። ግን በብዛት ደግሞ የተመለከትን እንደሆነ በወንጌል ስርጭት ሂደት ውስጥ የወንጌል ነገር ሰዎች ቶሎ ምላሽ የማይሰጡበት ሊሆን ይችላል። አንዳንድ ጊዜ ሂደት ነው የወንጌል ነገር። የወንጌል መገለጥ ሂደት መሆኑን መረዳት ደግሞ ይኖርብናል። እና ይሄን የሚያሳየን በዮሐንስ ወንጌል ምዕራፍ 9 ላይ የበራው የወንጌል አበራር ነው። ዮሐንስ 9 ላይና ሌሎችም ላነሳላችሁ ሞክራለሁ። በዮሐንስ ወንጌል ምዕራፍ 9 ላይ የምንመለከተው አንዱ ኦብዘርቬሽን የወንጌል ብርሃን ቀስ እያለ የሚበራ ብርሃን ነው። አንዳንድ ጊዜ ሁሉን በአንድ ጊዜ ሰዎች ላይረዱ ይችላሉ፣ መረዳትም የለባቸው። እና አንዳንድ ጊዜ ወንጌል ስንመሰክር በጣም ሁሉን ነገር ሰዎች አምነው እኛን እስካልመሰሉ ድረስ ያለመያዝ ችግር አለ። ሰዎች በአንድ ጊዜ ሁሉ ገብቷቸው ክርስቶስን ቢያምኑ ጥሩ ነው። ግን የወንጌል ብርሃን ሂደት እንደሆነ ማወቅ ለወንጌል ሰራተኞች በጣም ይጠቅማል። ይችን ምክር ለማስተላለፍ ነው። በተለይ በወንጌል ስራ ላይ ለተጠመድን ለወንጌላውያን፣ ለሚስዮናውያን ደግሞ በማናቸውም ሁኔታ ውስጥ ላለን ክርስቲያን ወንድሞችና እህቶች ወንጌልን ለመመስከር ጥረት ለምናደርግ ሰዎች ወንጌል ሁልጊዜ ተከራክሮ ሁሉን ዶክትሪን በአንድ ጊዜ ማሳመን አይደለም። ሁሉን ዶክትሪን ሰዎች በአንድ ጊዜ ማመን የለባቸውም። የግድ ቀስ እያለ የሚበራ ብርሃን ነው ወንጌል። ይሄንን ዮሐንስ ወንጌል ምዕራፍ 9 ላይ አይተነዋል። ግን በዚህ ብርሃን ደግሞ ተመልሰን ትንሽ እንየው። ይህ ሰው አይኑ ሙሉ ለሙሉ የተከፈተው ምዕራፉ መጨረሻ ላይ አካባቢ ነው። እስከዚያ ድረስ መገለጡ ቀስ እያለ ሲጨምር ተመልክተናል። የመጀመሪያው መገለጥ ያው ጌታችን አገኘው፣ ስራውን ሰራ ክርስቶስ፣ የስጋ አይኖቹን ከፈተለት። የዚህ ሰው የስጋ አይኖች በሩ እና የሚያውቀው ነገር ይህ ኢየሱስ የስጋን አይኖች የሚያበራውን ኢየሱስ ነው የሚያውቀው። ከዛ በላይ ብዙ የሚያውቀው ነገር የለም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ አዳኝ መሆኑን አያውቅም። የብርሃኑ ፍንጣቂ፣ የብርሃኑ ነጸብራቅ ጀመረ እንጂ በህይወቱ አላለቀም። እና ጌታችን ቀስ ብሎ አይኖቹን ሲከፍት ነው እንጂ የምንመለከተው መጀመሪያ ላይ ሙሉ ለሙሉ ሲበራ አንመለከትም። ስራውን ነው ያየው። የክርስቶስን ስራ አየ። በቃ አይን የከፈተውን ኢየሱስን ነው የሚያውቀው። እና ሰዎችም ሲያገኙት ምን ሆነ ሲሉት ኢየሱስ የሚሉት ሰው አይተነዋል። ይሄንን ሂደት ትንሽ ለማየት ያህል ቁጥር 11 ጀምሮ ኢየሱስ የሚሉት እንዲያውም ኢየሱስን ገና የራሱም አላረገውም። ኢየሱስ የሚሉት ሰው አይኖችን በጭቃ ቀባ፣ ሂድና ታጠብ አለኝ። ታጥቤ እያየው መጣሁ ነው ምስክርነቱ። እና በጭቃ ቀብቶ አይንን የከፈተ ኢየሱስን ነው የሚያውቀው። ከዛ በላይ ብዙ ነገር አያውቅም። መጨረሻ ላይ አይኑ ሙሉ ለሙሉ የመንፈሳዊ አይኑ ተከፍቷል። ግን በሂደት ነው የተከፈተው። የሚያውቀው ስራውን ነው። እና በተጠየቀ ቁጥር የሚናገረው ስራውን ነው። የሚያውቀው በስራው ነው። እና አላይም ነበር፣ አየሁኝ፣ አይኖችን ከፈተ ነው። ግን ሂደት በሂደት በሂደት ግን መገለጡ እየጨመረ ነው የሚመጣው። እና በወንጌል ስርጭት ውስጥ ከፍተኛ ትዕግስት እንደሚያስፈልግ፣ ሰዎችን ማቀፍ እንደሚያስፈልግ ምናይበት አንዱ መንገድ ዮሐንስ ወንጌል ምዕራፍ 9 ላይ ነው። ቁጥር 17 ላይ ሲጠየቅ ፈሪሳውያን ሲጠይቁት ስለ እርሱ አይኖችህን ስለከፈተው ሰው ምን ትላለህ ሲባል ትንሽ ደግሞ እንደጨመረ አይተናል ከዚህ በፊት እሱ ነብይ ነው የሚል ማለት ጌታችን ከነብይ በላይ ነው ነብይ ነው ግን ከነብይ በላይ ነው ከነብይ በላይ የሆነ ነው የእግዚአብሔር ልጅ ነው ራሱ አምላክ ነው የዘላለም ህይወት የሚሰጥ ነው ይሄ ሁሉ ገና አልበራለትም እሱ ይበራለት ይህ ሰው ነብይ መሆን አለበት የሚል ነው ጥሩ ነው ከቅድሙ እየተሻለ እየጨመረ ሲመጣ እንመለከታለን ይህ ሰው ሁሉን ዶክትሪን ስለ ክርስቶስ በአንዴ ማመን የለበትም ለመዳን በሂደት ነው የሚበራው ከዛ ወደታች ወረድ ይያልን ስናነብ እንዳየነው ባለፈው ጊዜ ከፈሪሳውያን ጋራ በነበረው ክርክር ቁጥር 31 ላይ ይህ ሰው ከእግዚአብሔር መሆን አለበት የእግዚአብሔር ልጅ መሆኑን ገና አላወቀም አምላክ መሆኑን አላወቀም አልሰገደለትም እዛ ላይ ይደርሳል ግን ሂደት ነው የወንጌል ብርሃን በጌታችንም አገልግሎት እንኳን በሰዎች ህይወት ውስጥ በሂደት ነው የበራው ማለት ነው እና ይህ ሰው ከእግዚአብሔር መሆን አለበት ኃጢአተኛ ነው ሲሉት ኃጢአተኛ አይደለም የሚሉ ክርክሮች ማለት ነው ከዚህ በፊት ያየናቸው ምዕራፍ 9 ላይ ይሄ የዮሐንስ ወንጌል አንዱ ቲም ነው ወደ ዓለም እውነተኛው የሆነ ብርሃን ለዓለም የሚያበራው እውነተኛው ብርሃን ወደ ዓለም መጥቷል ያ ብርሃን በሰዎች ላይ ሲያበራ ቀስ እያለ ነው የሚገለጠው ቀስ እያለ ነው የሚገባው የወንጌል ብርሃን ሂደት ነው የሚለው አንዱ የወንጌሉ ዓላማ ማሳየት የሚፈልገው አንዱ ቲም ይሄ ነው እና በኋላ ጌታችን ሁላችን እንደምናስታውሰው ትልቁን የመጨረሻውን ጫፍ የሆነውን መገለጥ የገለጠለት መጨረሻ ላይ ነው የእግዚአብሔር ልጅ መሆኑን ማመን አለበት ይህ ሰው ሙሉ ለሙሉ ክርስቶስን ማመን ማለት ይሄ ነው በሙሉ ክብሩ ያልነው ማለት ነው በተደጋጋሚ ሙሉ ክብሩ ያልነው የመለኮትነት ክብር ነው ኢየሱስን ወድቆ ሰግዶ ጌታዬ አምላኬ ብሎ ክርስቶስን ማክበር አለበት ግን የእግዚአብሔር ልጅ አምላክ ብሎ በመስገድ አልጀመረም ይሄ መስገድ የመጣው በሂደት ነው መጨረሻ ላይ እንደምናየው ከምኩራብ አውጥተው በጣሉት ጊዜ ጌታችን ሲያገኘው በቃ እመን ያለው አሁን ይሄ የመጨረሻው መገለጥ ነው በቃ የእግዚአብሔር ልጅ በእግዚአብሔር ልጅ ታምናለህ ወይ አንተ የእግዚአብሔር ልጅ ማለት አምላክ ማለት ነው ራሱ አምላክ ይሆነ በእግዚአብሔር ልጅ ታምናለህ ወይ ሲለው ኢቭን ገና አልገባውም ነበር እንዳልገባው ምናገው ማን ነው ይሄ የእግዚአብሔር ልጅ ኢየሱስን ከዚህ በፊት አይቶታል ነብይ እንደሆነ ያውቃል ግን ቁጥር 35 ላይ የጠየቀው ጥያቄ የእግዚአብሔር ልጅ ማን ነው አለው ጌታ ኢየሱስ ነገረው ያ የእግዚአብሔር ልጅ እኔ ነኝ አለው እሱ የሚያናግርህ እሱ አብሮህ ያለው እርሱ የእግዚአብሔር ልጅ ነው ብሎ የእግዚአብሔር ልጅነት መገለጡ ተገለጠለት ተፈልጋችሁ በሌላ አገላለጽ በስራው መገለጥ ነበር የጀመረው ደን ወደ ነብይነት መገለጥ አደገ እርሱ ነብይ ነው አለ ኃጢአት የሌለበት ነብይ ነው አለ ኃጢአተኛ አይደለም አለ ደን ከዛ በኋላ ግን ሄዶ የእግዚአብሔር ልጅ መገለጥ ተገለጠለት ማለት በሁሉም ደቀ መዛሙርት ህይወት ውስጥ የሆነው ይሄ ነው ሁሉም ደቀ መዛሙርት እንመጣበታለን በኋላ ሁሉም ደቀ መዛሙርት የጌታችን 12ቱ ማለት ነው ሁሉም በአንድ ጊዜ ክርስቶስ የእግዚአብሔር ልጅ አምላክ መሆኑ ገብቷቸው አይደለም የተከተሉት ቀስ እያለ ነው የበራላቸው ከብዙ ምናልባትም ከሁለት ዓመት ተኩል በላይ ከፈጀ በኋላ ነው ጌታችን ራሱ የጠየቃቸው የሰውን ልጅ እናንተ ምን ትላላችሁ ብሎ ሰዎች የሰውን ልጅ ምን ይሉታል አላላቸው እናንተስ ምን ትላላችሁ ሲባል መጨረሻ ላይ ነው ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው ያ መገለጥ መጣ ማለት ነው ቀስ እያለ ነው የበራው እንጂ ሁሉ ነገር በርቶላቸው ሁሉን ነገር አውቀው አይደለም የጀመረው ህይወት አብሮ መራመድን ይጠይቃል ልክ እንደ ጌታችን አብሮ መሄድን አብሮ መሆንን ማፍቀርን ሰዎች በበራላቸው መጠን እነሱን ትሪት ማድረግን ይጠይቃል እንጂ እኔ የማምነውን ዶክትሪን ሁሉ በአንድ ጊዜ ካላመንክ አይሰራም በወንጌል ስርጭት ውስጥ ሁልጊዜ አይሰራም አንዳንድ ጊዜ ሊሆን ይችላል ተአምር ነው እሱ ግን ሁልጊዜ ሲሆን አንመለከትም ማለት ነው በኋላ ቁጥር 38 ላይ አሁን በምዕራፍ 9 ይህ ሰው መንፈሳዊ አይኖቹ ሙሉ ለሙሉ ሲበሩ የኢየሱስ ክርስቶስን ሙሉ የሆነ ክብር ሲያይ ወድቆ ሲሰግድለት እንመለከታለን አመለከው የእግዚአብሔር ልጅ አመለከው ሰገደለት ተቀበለው ዘን ጌታችንም ራሱ ተደነቀ ለዚህ ነው የመጣሁት እነኛ ፈሪሳውያን በዙሪያው የነበሩ የሃይማኖት መሪዎች አልተገለጠላቸውም ነበር እነሱ አላዩትም የእግዚአብሔር ልጅ መሆኑን አላወቁም ይህ ሰው ግን ተገለጠለት በአንድ ጊዜ ነው የሆነው አይ አይደለም የሆነ ጊዜ ላይ ይጀምራል ደን ቀስ ይያለ እየተጨመረ ሰለሞን በመሳሌ መጽሐፍ እንደሚለው ማለት ነው የጻድቃን መንገድ እንደ ንጋት ብርሃን እንደ ወገግታ ነው ልክ ወገግታው ወገግታው ሲወጣ በአንድ ጊዜ አትወጣም ፀሐይ እና የጻድቃን መንገድ እንደዛ ነው ይላል እንደ ወገግታ ቀስ ይያለ እየተጨመረ የሚበራ ነው እና በወንጌል ጥቂት ለእንደው ለመናገር ያህል ለወንጌል ሰራተኞች ከመንፈስ ቅዱስ ጋራ አብሮ መስራትን ይጠይቃል። በወንጌል ስርጭት ሂደት ውስጥ ከመንፈስ ቅዱስ ጋራ አብሮ መስራትን መንፈስ ቅዱስ ባበራላቸው ቁጥር ያችን መገለጥ ያያዙ አብሮ ከሰዎች ጋር መሆንን ይጠይቃል እንጂ በአንድ ጊዜ በዶክትሪን እኔን ካልመሰልክ አብረን ልንሆን አንችልም ከሚል ነገር መውጣት መቻል ይኖርብናል። መንፈስ ቅዱስ የሚሰራው በሰዎች ህይወት ውስጥ በሂደት ስለሆነ ማለት ነው። ይሄ በዮሐንስ ወንጌል ምዕራፍ 9 ላይ አለ። በሳምራዊቷ ሴት ታሪክም እናየው ይሄ ነው። ምናልባት ምዕራፍ 4 ላይ ትንሽ አይተነው ነበር ካስታወሳችሁ። ምዕራፍ 4 ላይ ሳምራዊቷ ሴት ሁሉ ነገር ተገልጦላት አይደለም የሄደችው? ስትሄድ ሁሉ ነገር አልተገለጠላትም፣ ሁሉ ነገር አልበራላትም። የተገለጠላት ያህል ነው፣ የነካት ያህል ነው። እና ጌታችን ውሃ ጠጣኝ ስትለው እኔ መሰጥሽ ውሃ ለዘላለም የሚያረካ ውሃ ነው ሲላት፣ ውሃ ከዚህ ውሃ ስጠኝ እንዳልጠማ ስትለው በሂጂና ባለሽን ጠርተሽ ነይ አላት ለመጀመር ማለት ነው። እና ባል የለኝም ስትል ልክ ነሽ፣ አምስት ባሎች ነበሩሽ፣ አሁን ካንቺ ጋር ያለው ባልሽ አይደለምና ያልሽው ልክ ነው ሲላት፣ ይህን ያገኘችው የመጀመሪያ ብርሃን በቃ አንተ ነቢይ ነህ አለችው። እና ስለ አምልኮ አወራት፣ አስተማራት፣ ነቢይ ነህ አለችው። ከዚህ በላይ ያለፈ ነገር አልነበራትም። እና በኋላ እንዲያውም በዝርዝር ብዙ ነገሮችን ሲያጫውታት ክርስቶስ የሚባል መሲህ ይመጣል፣ እሱ ሲመጣ ይነግረናል ነው የምትለው። ክርስቶስ አጠገቧ ሆኖ ሙሉ ለሙሉ ገና አላገኘችውም። ስራ ጀምሯል፣ እግዚአብሔር በህይወቷ መንፈስ ቅዱስ በህይወቷ ስራ ጀምሯል እንጂ ሙሉ ለሙሉ የተጠናቀቀ መገለጥ አላገኘችም ነበር። በኋላ እሱ እኔ ነኝ አላት ጌታችን። ወዲያው ተመልሳ ሄዳ የመሰከረችውን እንኳን አይታችሁ እንደሆነ ተመልሳ ሄዳ ለከተማው ሰዎች የመሰከረችው እኮ ክርስቶስ አዳኝ መሲህ የእግዚአብሔር ልጅ መጥቷል የሚል አይደለም። ወደዛ ገና አልደረሰችም። በቃ ያገኘችውን ያህል ነው የመሰከረችው። እና ምዕራፍ 4 ቁጥር 29 ላይ ምን ይላል? ያደረግኩትን ሁሉ የነገረኝን ሰው ኑና እዩ እንጃ እርሱ ክርስቶስ ይሆን የሚል ነው። ገና በደንብ ገና አልገባትም። ክርስቶስ ይሆን እርሱ፣ መሲሁ ይሆን እርሱ። ግን አንድ ነገር ገብቷታል። ያደረገችውን ሁሉ የነገራት ሰው ነው ይህ ሰው። በዚያ መገለጥ ሄዳ ነው የመሰከረችው። በኋላ እንደምታስታውሱት የከተማው ሰዎች ተከትለዋት መጡ፣ ክርስቶስን አዩ። እንዲያውም ከነርሱ ጋር እንዲቆይ ስለለመኑት ሁለት ቀን ከነርሱ ጋር ሆኖ የሁለት ቀን ተጨማሪ ማብራሪያ፣ የሁለት ቀን ተጨማሪ ትምህርት ከሰጣቸው በኋላ ነው በቃ እንደገና ወደሚቀጥለው ደረጃ፣ ምናልባትም ይቺ ሴትም አብራ አለች ከዚች ሴት ጋር በመሆን ወደሚቀጥለው ደረጃ ደግሞ ያለፉት ከዛ በኋላ ነው። ከሁለት ቀን ማብራሪያ፣ ከሁለት ቀን ትምህርት በኋላ ደግሞ አሁን አንተ ነቢይ ነህ ብቻ ሳይሆን እርሱ በእውነት ክርስቶስ የዓለም መድኃኒት ነው የሚል መገለጥ ላይ ሲደርስ እንመለከታለን። እና ወገኖቼ በወንጌል ስርጭት ስራ ውስጥ አሁን እኛ በአገራችንም ወንጌል የወንጌል ሰራተኞች እንደምታውቁት በልዩ ልዩ ቦታዎች እግዚአብሔር እየሰራ ያለበት ጊዜ ነው። በልዩ ልዩ መንገድ እግዚአብሔር እየሰራ ያለበት ጊዜ ነው። ሰዎችን እያዳነ ያለበት ጊዜ ነው። አብያተ ክርስቲያናት እየተመሰረቱ፣ አብያተ ክርስቲያናት እየተተከሉ ያለበት ጊዜ ነው። ግን ከቦታ ቦታ በምንመለከትበት ጊዜ እግዚአብሔር እየሰራባቸው ያሉ አንዳንድ አዳዲስ መንገዶች የለመድናቸው አይነት አይደሉም። ድሮ የለመድናቸው ተከራክረን ክርስቶስ ማን እንደሆነ አሳይተን ሰው የክርስቶስን ባህሪ አውቆ አዳኝነቱን በአንድ አውቆ የእግዚአብሔር ልጅ እንደሆነ ተረድቶ እርሱ አምላክ ነው ብሎ ሲሰግድና ጌታን ተቀበል ተብሎ ጌታን ተቀበለ ይባላል በቃ በአንድ ጊዜ። አሁን ግን የተለየ ደግሞ አሰራር እግዚአብሔር ጀምሯል። ሰዎች በሂደት ቀስ እያሉ ክርስቶስ በተወሰነ ደረጃ እየበራላቸው የወንጌል መልክተኞችም አብሯቸው እየሆኑ የግድ በአንድ ጊዜ እንደኛ አይነት አብያተ ክርስቲያናት ሳይመጡ በራሳቸው ሁኔታ ቀስ እያለ ልክ እንደ መጽሐፍ ቅዱስ አይነት ጊዜያት እግዚአብሔር እየሰራበት ያለበት ጊዜ ስለሆነ ማስተዋል ያስፈልገናል፣ ትዕግስት ያስፈልገናል፣ ከመንፈስ ቅዱስ ጋር አብሮ መራመድ ያስፈልገናል ብዬ አምናለሁ። ሐዋርያቱም እንደዛ ነው የሰሩት። በነገራችን ላይ ሐዋርያት ስራ ላይ በምንመለከትበት ጊዜ ሰው ሁሉን አምኖ ሁሉን ተረድቶ አልነበረም አብረውት ይኖሩ የነበረው። የጌታችንን ትምህርት የተገበሩ ነው የሚመስለኝ ነኝ። ጌታችን የታላቁን ተልእኮ በሚሰጥበት ጊዜ ማቴዎስ ወንጌል ምዕራፍ 28 ላይ እኮ ያለው ይሄንን ነው፣ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው። ደቀ መዝሙርነት የህይወት ዘመን ልምድ ነው፣ የህይወት ዘመን ኤክስፔሪንስ ነው፣ ቀጣይ ነው። ደቀ መዛሙርት አድርጓቸው ቀጣይ ነው እና እያስተማራችኋቸው ነው። ሰው እየተማረ ደቀ መዝሙር ይሆናል እንጂ ተምሮ ሲጨርስ አይደለም ደቀ መዝሙር የሚሆነው። ተምሮ አውቆ አጠናቆ ሁሉ ነገር ገብቶት ሲጨርስ አይደለም ደቀ መዝሙር የሚሆነው። ደቀ መዝሙርነት የሚጀምረው ትንሽ ነገር ሲገባ ነው። በቃ ገና ጀመረ ማለት ነው፣ ተወለደ ማለት ነው፣ ህፃን ደቀ መዝሙር ሆነ ማለት ነው። ትንሽ ገና በእግዚአብሔር ቤት ውስጥ የተወለደ ልጅ ተከታይ ሆነ ማለት ነው። አሁን ያ ተከታይ ነው እንግዲህ ያ ደቀ መዝሙር እያደገ ሲመጣ የበሰለ ደቀ መዝሙር ትልልቅ መገለጦችን የሚያውቅ ደቀ መዝሙር እየሆነ ይመጣል በሂደት ሰው እየተማረ ሲመጣ ማለት ነውና ሐዋርያቱ እንደዛ ነበሩ ሰዎች ጌታችን ኢየሱስ ክርስቶስ በቃ መሞቱን መነሳቱን ስራውን መስቀሉን አይተው ሲቀበሉ ምን እናደርግ ሲሉ ያመጣቸዋል ወደነሱ ያስጠጓቸዋል ያጠምቋቸዋል ይሄን አጥምቀው የቤተ ክርስቲያን አካል ያረጋቸዋል ምናልባት አብዛኞቹ ገና ብዙ ነገር አልገባቸው ክርስቶስ በቃ መጥቶ መሞቱ በመስቀል ላይ የመስቀል ስራው አስገርማቸው ጌታን ይቀበላሉ ሲቀበሉ ወደ እነርሱ ያመጣቸውና ለን በሐዋርያት ትምህርት ደግሞ እንዲተጉ ያረጋቸዋል ያሳድጓቸዋል በሂደት ማለት ነው ሲጀምር ሰው ማቀፍ በጣም ጥሩ ነው በተገለጠለት መጠን ሰውን ማቀፍ ነው ምንመለከተው እና ሐዋርያቱ ይሄንን ነበር ያደረጉት በተለያየ መጽሐፍ ቅዱስ ክፍሎች ስንሄድ ይሄንን እናነባው ከሚያስማማ ነገር ይጀምሩና አብረው ይሰራሉ እንጂ ሰው ሁሉ ነገር ካልገባው ብለው የመለየት ነገር አልነበራቸውም አሁን ሐዋርያው ጳውሎስ አቴና በሄደ ጊዜ በሐዋርያ ሥራ ምዕራፍ 17 ላይ ቆምና ያሱ ነው የጋራ ነገር ነው ፈልጎ ያገኘው የዞረ ለጣዖት የሰሯቸውን ምስሎች በሚመለከተበት ጊዜ እየዞረ ለጣዖት የሰሯቸውን ምስሎች ተመልክቶ ከልዩነት አልጀመረም ሲጀምር አማልክትን የምትፈሩ መሆናችሁን እንመለከታለሁ በቃ ልክ እንደኔ ማለት በቃ የሚያመልኩ መሆናቸውን ከሃዲ ያለ መሆናቸውን እንደ ትልቅ የጋራ መገለጥ ነው የወሰደው ከዛ ሄዶ ነው የማይታየውን ደግሞ ለማይታይ አምላክ ብላችሁ የሰራችሁትን ማይታወቅ ያላችሁትን ደግሞ ላሳውቃችሁ ብሎ የጀመረው እነሱ ከሚያቆት ነው በቃ ከትልልቆቹ በፍጥረት ውስጥ እግዚአብሔር የሚያረጋው ወቅቶችን ወራትን በማፈራረቁ እግዚአብሔር ዝናብን የሚሰጥ አምላክ መሆኑ በትልልቁ በሚያስማማው ነገር ጀምሮ ነው ቀስ አርጎ ወደ ክርስቶስ ሲያመጣቸው ምንመለከተው ያመኑ ቢኖሩም በተለይ አንዳንዶቹ ያሾፉበትም ቢኖሩም በቃ ደግመን እንሰማሃለን በዚህ ነገር እንዲሉ ያረጋቸው ካገኙት መገለጥ ተነስተው የሰራ በመሆኑ ነው ወደፊትና ወደኋላ አረኳችሁ እንጂ ምዕራፍ 8ም ላይ ኢትዮጵያዊ ጃንደረባ ከፊሊጶስ ጋር የነበረው ውይይትም እሱ ነው ከመጽሐፉ ነው የጀመረው ከያዘው መጽሐፍ ከሚያነበው ጥቅስ ነው የጀመረው ከገባው ነገር ነው የጀመረው ዴን ወደ አልገባው ነገር ማለት ነው ታስተውለዋለህ ወይ አይ ሚመራኝ ሳይኖር እንዴት አስተውላለሁ ስለማን ነው የሚናገረው የኢሳይያስ መጽሐፍ ያነብ ስለነበረ ተነስተ ስለ ክርስቶስ ተረከለት መጽሐፍትን አብራራለት ዴን እኔ ሲያጠምቀው እንደ ሁሉ ዶክትሪን ሙሉ ለሙሉ ገብቶታል ለማለት ያስቸግራል በዚያው ለት እኮ ነው በቃ ክርስቶስ አዳኝ እንደሆነ ገባ እንዳልጠመቅ የሚከለክለኝ ነገር አለ ወይ ሲለው አይ በፍጹም ልብ ብታምን ተፈቅዶልሃል አለ አጥምቆ ይዞ ነው ደቀ መዝሙር ማድረግ በሐዋርያት ሥራ ምንመለከተውና የመዳን ነገር የክርስቶስ የወንጌሉ ብርሃን እኔ የዓለም ብርሃን ነኝ ያለው የወንጌሉ ብርሃን በሰዎች ህይወቱ ሲበራ ማለት ነው በዚህ እንግዲህ በተፈወሰው አይነ ስውር ታሪክ ምንመለከተው በሰዎች ህይወት ውስጥ ሲበራ ቀስ ያለ ነው በሂደት ነው በመሆኑም ይሄ ለወንጌል ስርጭትና ለወንጌል ሰራተኞች እንደኔ ላላችሁ ወንጌልንም ለምንሰብክ ሰዎች በተለያየ መስኩ የወንጌልን ቃል ለሰዎች ለማካፈል ለምንሞክር ሰዎች ትልቅ ትምህርት ነው ብዬ አስባለሁ ብርሃንን ስናካፍል ትዕግስት ይጠይቃል አብሮ መስራትን ይጠይቃል አብሮ መሆንን ይጠይቃል በአንድ ጊዜ እኔን ምሰሉ የሚለው ሂደት አይሰራም ብርሃኑ በየተወሰነ ደረጃ የሚበራ ስለሆነ የሚለውን ለማስተላለፍ ነውና እኔ ለወንጌል መልክተኞችም ያለኝ ትምህርት ለቤተ ክርስቲያንም በአጠቃላይ ያለን ትምህርት አንዳንድ ጊዜ በቤተ ክርስቲያን ውስጥ ወንጌል ስርጭት ውስጥ በጣም ትንሽ በጠባቡ የማሰብ ነገር አለ ቤተ ክርስቲያን ውስጥ በአንድ ጊዜ ሰዎች እኛን ካልመሰሉ ያለማቀፍ ችግር አለ እኛን ሳይመስሉ ገና በጥቂት እውነት ላይ ተመስርተው ወደ ትልቁ መገለጥ እንዲሄዱ መፍቀድና መታገስን በጣም ይጠይቃል የሚለውን ለማስተላለፍ ነውና አንድ ሁለት ነገሮችን ብዬ ይሄንን ምክር ለመጨረስ ሞክራለሁ አንደኛ ህይወት እንድናካፍል ተጠርተናል የሚለውን በጣም ማትኮር ፈልጋለሁ በዮሐንስ ወንጌል ውስጥ ህይወት እንድናካፍል ያንዳንዱ የተነካሰው በቃ ወይ መነጋገሪያ ሆኖ የሰዎችን ህይወት ይነካል ወይ ራሱ ሄዶ መስክሮ የሰዎችን ህይወት ይነካል ደቀ መዝሙር ሆኖ የሰው ህይወት ያልነካ የለም ተፈውሶ እንኳን ምራፍ 5 ላይ ተፈወሰው ሰው መነጋገሪያ ነበር ምራፍ 9 ላይ ተፈወሰው መነጋገሪያ ነበር ሳምራዊቷ ሴት ሄዳ ነው የመሰከረችው ደቀ መዛሙርቱ በቃ መጀመሪያ የተገኙት ሄደው ነው የነኩት እና የማያምኑ ክርስቶስን የማያውቁ ሰዎችን የሚነካ ህይወት በጣም ያስፈልጋል ምስክርነት የምናቆመውና ቸል የምንለው ነገር አይደለም እግዚአብሔር የጠራን በተነካንበት ብርሃን የሰዎችን ህይወት እንድንነካ ነውና አጠገባችን ላሉ አጠገባችሁ ላሉ ለምን አብረውን ለሚሰሩ ይሄ ሃይማኖት የማስፋፋት ጉዳይ አርገን አይደለም ማየት ያለብን ሃይማኖት እንድናስፋፋ አይደለም እግዚአብሔር ይጠራን እግዚአብሔር ይጠራን ከሃይማኖት በላይ ነው ከድርጅት በላይ ነው አንድ አዳኝ ነው ያለው አንድ ብርሃን ነው ያለው ዓለም በጨለማ ውስጥ ነው ያለችው ያንን ብርሃን የበራልንን ብርሃን እንድናስተላልፍ እንድናሳይ ብርሃኑ የበራላቸው ያንን ብርሃን ያሳያሉ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቆን እንደሚነገረን ነው ቅዱስ ጳውሎስ የክብሩን ብርሃን እንድናንጸባርቅ ልክ እንደመስተዋት የክብሩን ብርሃን እንድናንጸባርቅ ነው የተጠራ ነውና ትልቁ አንዱ ጥያቄ የክርስቶስ ብርሃን በህይወትህ እያንጸባረቀ ነው ወይ ለሌሎች እየደረሰ ነው ወይ እንዲያውም በእግዚአብሔር ቤት ውስጥ የምንበረታው ወንጌልን ስናካፍል ነው ሳውል እየበረታ መጣ ብሎ ስለ ጳውሎስ ሲናገር ሐዋርያ ሥራ ምዕራፍ 9 ላይ በኢየሩሳሌም ይኖሩ ለነበሩ አይሁድ በግልጽ መናገር ጀመረ ነው መናገር መጀመር የመበረታት የማደግ ምልክት ነውና የተካፈልነውን ብርሃን የምናካፍል ሰዎች መሆን መቻል ይኖርብናል የተሰጠን ብርሃን እኛ ጋር እንዲቆይ ሳይሆን ለሌሎች እንዲደርስ ለሆነ ልክ ዮሐንስ ወንጌል ላይ እንደምናያቸው ሰዎች የሌሎችን ህይወት መንካት መቻላችንን ማረጋገጥ ይኖርብናል ነው የመጀመሪያው ነገር ሁለተኛው ነገር ግን በተደጋጋሚ እንደተናገርኩት ሰዎችን ባሉበት ማግኘት ነው ወንጌል ማለት ሰዎችን ባሉበት ማግኘት ባሉበት ላይ ተነስተው መስራት ነው እንጂ ሁሉን ዶክትሪን ሁሉን አስተምህሮ ሰው ላይ በአንድ ጊዜ መጫን አይደለም እሱ የህይወት ዘመን ስራችን ነው እኛም ራሳችን እኮ ገና ያልገቡን ብዙ ነገሮች አሉ እኛም እኮ በሂደት ነው ብዙ ነገሮችን የተማርነው አሁን ጌታን የምታመልኩ ክርስቲያኖች እና ጌታን የምታውቁ ክርስቲያኖች ይሄ ገባችኋል ምን ማለት እንደሆነ ሁሉ ነገር በአንድ ጊዜ አልገባንም አሁንም ያልገባን ነገር ብዙ አለ በየጊዜው እየተጨመረ ይበራልናል እንጂ እና ይሄንን አዳዲስ ሰዎችን سنመስክር ይሄንን መርሳት የለብንም ሁሉ በአንድ ጊዜ ላይበራላቸው ይችላልና ልክ እንደዚህ አይነ ስውር ቀስ እያለ ነው የሚበራው የስጋ አይን ብቻ ሳይሆን የመንፈስ አይንም እንደዚሁ ነው የሚያየው እንደዚሁ ነው እየተጨመረ የሚበራውና በወንጌል ስራ ላይ ለተሰማራን ወንጌልን ለምናካፈል በልዩ ልዩ አይነት መንገድ ወንጌልን ለምንሰራ ለቤተ ክርስቲያንም ራስዋ እንደ ተቋም ትዕግስትና ክፍት ልብን ይጠይቃል ወንጌል ሰፊ ልብን ይጠይቃል ሰዎች ገና ብዙ ነገር ሳይገባቸው አብረውን ለመሆን ሲፈቅዱ እጃችን መዘርጋት መቻል ይኖርበታል እኛን መሰሉ ማለት መቻል የለብንም ሰዎችን አስጨንቆ በአንድ ጊዜ እኛን መምሰል የለባቸውም ስለ ክርስቶስ ትንሽ የጋራ ነገር ካገኘን አብረናቸው መሆን አብረናቸው መጸለይ እሷን በእሷ መደነቅ እሷን ሴሌብሬት ማድረግ በጣም ጥሩ ነው ነብይ ነህ ሲል ጥሩ ነው ጥሩ ጅማሬ ነው ኢየሱስ ነብይ ስለሆነ ነብይ ብቻ አይደለም መጨረሻ ላይ ወደ እግዚአብሔር ልጅ ለማድረስ ነው የኛ ጥረታችን ግን ኢየሱስ እኮ ጥሩ ነብይ ነው ካለ አንድ ሰው አብሮ መስራት ጥሩ ነው ነዋ ኢየሱስ ስለሆነ ማለት ነው ደን ከመንፈስ ቅዱስ ጋር አብረን سنሰራ የእንደነኛ ነ ሰዎች መገለጥ እየጨመረ ይመጣልና ጋራ ነገሮች ላይ ማትኮር እንዴት ጥሩ ነገር ነው አንዳንድ ጊዜ ወንጌል ስንመስክር ሰዎችን ገፍተን ምን መልስበት አንዱ ምክንያት ጥቃቅን ልዩነቶች ላይ ጥቃቅን ፍርአቶች ላይ መጨቃጨቂያ እናረጋቸውና እንዲመለሱ እናረጋለን የጋራ ትልልቅ ነገሮች ላይ በማትኮር ሰዎችን ወደሚበልጠው ብርሃን እንድንመራ ነው እግዚአብሔር የጠራንና እቺን ትንሽ እንደምክር ለማስቀመጥና ዮሐንስ ወንጌልን በዚህ ምዕራፍ 9ን ለማጠቃለል ስለፈለግን ነው የዚህ አይነ ስውር ሰው አይኖች በሂደት እንደበሩ ስለ ክርስቶስ ያለው መገለጥ በሂደት እንደበራ ወንጌል ስናሰራጭ በሰዎች ህይወት ውስጥ ወንጌል በሂደት ነው የሚበራው እና አብሮ መስራትን መታገስን በመንፈስ ቅዱስ መታመንን መማር አለብን የሚለውን ለማስተላለፍ ነው እግዚአብሔር መልካም የወንጌል ዘመን ያርግልን እላለሁ